go, go. Bambino B-O-A.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ ያዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ በመሽቱ ስርጭታችን ከሚሰሙ ጉዳዮች መካከል
በተቀሉ ማሽላ የሚባል ነገር አሁን ዘር አሁን ቀጣይ እርሻ ሰዓት ሲደርስ ለመዝራት የማሽላ ዘር ራሱ አሁን የለም አይገኝም። ከዘር እስከ ማጥፋት ነው አደጋ ያደረሰው።
የአንበጣ መንጋ በአማራ ክልል የተለያዩ ቦታዎች ተከስቶ የደረሰ ሰብል እያወደመ እንደሆነ ታውቋል። በዚያ ከሚኖሩ አርሶ አደሮች ጋር ቆይታ አድርገናል። በመሽቱ ይሰማል።
አንዳንዶቹ በጣም ይገርማል። እኔ በጣም ሀሳብን ወድጄዋለሁ፣ ግን ጥረተኛ ነኝ። እችን 5 ብር ባካችሁ ተቀበሉ የሚል ማህበረሰብ ነው ያለው።
የኔ ቤተሰብ ስለተሰኘው ሰብአዊ እንቅስቃሴ ትናንት ምሽት ያጫወቱን ኡስታዝ በድሩ ሁሴን ዛሬም ተከታይ ሀሳቦቻቸውን ያጋራሉ። ተጨማሪ ጉዳዮችም ተካተዋል። ሀብታሙ ስዩም መርሃ ግብሩን እመራለሁ። ኤልያስ አስማረ የድምፅ ምህንድስናውን ያከናውናል። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታጋራናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል አድማጮቻችን። የኢትዮጵያ ብሔራዊ ምርጫ ቦርድ ከኦሮሞ ነጻነት ግንባር ኦነግ አመራር አባላት የቀረበለትን አቤቱታዎች አስመልክቶ በዛሬው ዕለት ውሳኔ ሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ ከኦሮሞ ነጻነት ግንባር ኦነግ ፓርቲ አመራር አባላት የአመራር ለውጥና እገዳን አስመልክቶ የተለያዩ አቤቱታዎች ሲደርሱት እንደነበርም አስታውቋል። በአንድ በኩል በነ አቶ አራርሶ ቢቂላ ነሐሴ 1 ቀን 2012 ታመተ ምረት በተጻፉ 2 ደብዳቤዎች የፓርቲው የሥራ አስፈጻሚ ኮሚቴ በፓርቲው ሊቀመንበር በአቶ ዳውድ ኢድሳ ላይ የእግድ ውሳኔ አስተላልፏል በማለት ለቦርዱ ውሳኔው እንዲጸድቅላቸው የጠየቀ ሲሆን፣ በሌላ በኩል አቶ ዳውድ ኢድሳ እንደ አውሮፓውያን አቆጣጠር በ08/10/2020 በተጻፈ ደብዳቤ የሥራ አስፈጻሚ ኮሚቴ አባላት በሆኑት አቶ አራርሶ ቢቂላ፣ አቶ ቶሌራ ተሾመ፣ አቶ አቶምሳ ኩምሳና የብሔራዊ ምክር ቤት አባላት የሆኑትን አቶ ቀጀላ መርዳሳና አቶ አርብቾ ዲማ እስከሚቀጥለው ጠቅላላ ጉባኤ ድረስ ከኃላፊነታቸው ታግደው እንዲቆዩ ስለተወሰነ ይኸው ውሳኔ በቦርዱ ዕውቅና እንዲሰጠው ተጠይቆ እንደነበረ ምርጫ ቦርዱ አስታውቋል። የብሔራዊ ምርጫ ቦርድ ይህንኑ በፓርቲው አባላት መካከል የተፈጠረውን ያለመግባባት የሚያስረዱትን ደብዳቤዎችና ሌሎች የጽሑፍ አቤቱታዎች መስከረም 28 ቀን 2013 ዓ.ም ባደረገው ስብሰባ መመርመሩን ገልጾ ጉዳዩን ተመልክቶ የውሳኔ ሐሳብ የሚያቀርብ የባለሙያዎች ጉባኤ የማቋቋም ስልጣን ያለው በመሆኑ በነ አቶ ዳውድ ኢብሳ የሚመረጥ ወይም የምትመረጥ አንድ፣ በነ አቶ አራርሶ ቢቂላ የሚመረጥ ወይም የምትመረጥ ሌላ አንድ፣ እንዲሁም እነዚህን 2 በባለጉዳዮቹ የሚመረጡትን ባለሙያዎች በሰብሳቢነት የሚመራ ወይም የምትመራ ሌላ አንድ ባለሙያ ቦርዱ መርጦ በመመደብ የባለሙያዎች ጊዜያዊ ጉባኤ እንዲቋቋም መስከረም 28 ቀን 2013 ዓ.ም ባደረገው ስብሰባ መወሰኑና በዚህ ውሳኔ መሰረትም በሁለቱ አካላትና በቦርዱ የተመረጡ ባለሙያዎች ጉዳዩን አጣርተው በሚያቀርቡበት የውሳኔ ሐሳብ ላይ ተመስርቶ ብሔራዊ ምርጫ ቦርዱ የመጨረሻ ውሳኔውን እንደሚሰጥ አስታውቋል። በሌላ በኩል ኦሮሚያ የገባችበት ችግር ከሀገር አልፎ ለአፍሪካ ቀንድ ቀውስ የሚጋብዝ በመሆኑ ሀገሪቱን ከችግር ለመታደግ የኦሮሚያ የሽግግር መንግስት መቋቋም አለበት ሲሉ የኦሮሞ ነጻነት ግንባር ሊቀመንበር ነኝ ያሉት አቶ ዳውድ ኢብሳ ጥሪ አቅርበዋል። ሌላኛው የኦሮሞ ነጻነት ግንባር ህዝብ ግንኙነት ኃላፊ ነኝ ያሉት አቶ ቀጀላ መርዳሳ በበኩላቸው መግለጫው ከድርጅቱ ህገ ደንብ ውጪ ነው ብለዋል። አድማጮች የዚህን ዜና ዝርዝር ከምሽቱ 3 ሰዓት በኋላ ባለው መርሃ ግብራችን ጠብቁ። ዘገባውን ያደረሰን ሙክታር ጀማል ነው። ዓለም አቀፉ የጤና ድርጅት የኮቪድ-19 ክትባት እውን ሲሆን ለታዳጊ ሀገራቶችም ለማከፋፈል ካለው ዓለም አቀፍ እቅድ ጋር ቻይና መቀላቀሏን በዛሬው ዕለት አስታውቃለች። ቻይና፣ ሩሲያና ዩናይትድ ስቴትስ ከመጪው አውሮፓውያን አቆጣጠር 2022 ድረስ ከዓለም ህዝቦች 2/3 ለሚሆነው ክፍል ክትባት እንዲያገኝ በመደረጉ ተግባር ላይ እንደማይሳተፉ አስታውቆ ነበር። ቻይና ውሳኔዋን ቀልብሳ የኮቪድ-19 ስምምነት በሚለው ጥምረት ውስጥ ውስጥ በመሳተፍ ትልቋ ሀገር ሆናለች። ይህን ተጨባጭ እርምጃ የወሰድነው በተለይም ታዳጊ ሀገራቶች እኩል የክትባት አቅርቦት እንዲያገኙ ለማስቻል ነው። የበዛ ብቃት ያላቸው ሀገራቶች ተቀላቅለው እንደሚረዱም ተስፋ እናደርጋለን ሲሉ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ በዛሬው ዕለት ባወጡት መግለጫ አስገንዝበዋል። ስለ ኮሮና ቫይረስ ጉዳይ የሚከታተለው የጆን ሆፕኪንስ ዩኒቨርሲቲ በገለጸው መሰረት በዓለም ደረጃ ከ36.5 ሚሊዮን በላይ የሚሆኑ ሰዎች በቫይረሱ ተይዘዋል። ዩናይትድ ስቴትስ፣ ህንድና ብራዚል በቀደም ተከተል በቫይረሱ በሽተኞችና ለህልፈት በተዳረጉ ሰዎች ብዛት ከዓለም ቀዳሚውን ቦታ ይዘዋል። በዩናይትድ ስቴትስ መዲና ዋሽንግተን ዲሲ የሚገኙና የተለያዩ የጤና ክፍሎች እንዲሁም ሜሪላንድና ቨርጂኒያ ክፍለ ሀገር ግዛቶች በዋይት ሃውስ ቤተ መንግስት ለሚሰሩ ግለሰቦች ደብዳቤ ልከዋል። ካለፉት 2 ሳምንታት ወዲህ በዋይት ሃውስ ውስጥ የነበሩ ወይም እንደ አውሮፓውያን አቆጣጠር መስከረም 26 ቀን በዋይት ሃውስ እና የሮዝ ጋርደን ተሰብስበው የተገኙ ሰዎች ሁሉ ራሳቸውን ስለሚያገሉበት ጉዳይ መምሪያ ለማግኘት በአካባቢያቸው ያሉትን የጤና ተቋማት እንዲያነጋግሩ ትላንት የተላከው ደብዳቤ ጥሪ አድርጓል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ኤደን ገረሞ ከዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስለምታመሹም እናመሰግናለን። ወደ ቀዳሚው ርዕሰ ጉዳይ እንሻገር። በተለያዩ የኢትዮጵያ ስፍራዎች የተከሰተው ያንበጣ መንጋ የደረሰ ሰብል ያወደመ የብዙ አርሶ አደሮችን ልፋትም መና ያስቀረ ነው። የተለያዩ የመከላከያ መላዎች ቢተገበሩም የመንጋው ግዝፈት በቀላሉ የሚመከስ ግን አልሆነም። የወሎ ዘጋቢያችን መስፍን አራጌ ያናገራቸው አርሶ አደሮች የገጠማቸውን ፈተና እንደሚከተለው አጫውተውታል።
በወረባቦ ወረዳ ቦከክሳና ገታሪ አካባቢ የሚኖሩት አርሶ አደሮች ከሸቱን እንቋደሳለን በመርቱ ቀለባችንን እንችላለን ያሉበት የማሽላ ሰብል ባንበጣ መንጋው ወድሞባቸዋል።
በጥቅሉ ማሽላ የሚባል ነገር አሁን ዘር አሁን ቀጣይ እርሻ ሰዓት ሲደርስ ለመዝራት የማሽላ ዘር ራሱ አሁን የለም አይገኝም። ከዘር እስከ ማጥፋት ነው አደጋ ያደረሰው። አመራርም ባለሙያም በጣም በከፍተኛው ርብርብ እያደረጉ ቢሆንም በጣም ከአቅም በላይ ስለሆነ ማዲያን ምንም አልተሻለም።
አንበጣ መንጋ ያው እንግዲህ እስከ ማንኛውም ድረስ እንዲያለ ያው ሳሮችንም በሙሉ ቅጠሎች ያሉትም ነገሮችን አውድሞን ሄዱ። ያው ጭራሽ 100% ያው ዜሮ ላይ ነው ያስቀመጠም።
ምንድን ነበር እርሶ የዘሩት?
3 ሄክተር ማሽላ። 1 ሄክተር ሰርት ደግሞን ላቦታ ነበረኝ። ቅጠል ጉዳይ ደርሶበታል። እንስሳት መኖ ቅጠል እንኳ የቀረ ነገር የለም። ምድረ በዳ ላይ ነው ያስቀመጠው።
በእንቅርት ላይ እንዲሉ አንበጣውን ለመከላከል የተረጨው ኬሚካል ማር የሚሰጧቸውን ንቦች እንደገደለባቸው አርሶ አደር ሰይድ ሁሴን ይናገራሉ።
ደግሞ የተወሰኑ ንቦች ምናምን ነበሩ። እነሱም ደግሞ በአውሮፕላን ርጭት እነሱንም መካተጥም ያደረጋቸው ርጭቱ ገደላቸው። እነሱ
የአንበጣ መንጋው ያስከተለው ጉዳት በኑሯችንና አኗኗራችን ላይ ተጽዕኖ ያስከትልብናል ይላሉ አርሶ አደሮቹ።
በጣም ችግር የሚያመጣው አሁን የዚህ ነገር ጨለማ ነው ለኛ። እንግዲህ ለተስፋችን አሁን ያው ጨለማ ውስጥ ነው። በዚህ እንተዳደራለን ለማለት ያለ የሚባል ነገር ምንም የለም። በቃ ወደኋላም ወደፊትም አሁን የጨለማ ተስፋ ነው ያለን።
ተስፋ አስቆርጦ ነው ያለው። አሁንም ከኋላ ደግሞ ያለ ያንበጣ መንጋ ወደኋላ የሚመጣለ ነው። ምንም የመኖር ተስፋ ያለን ነው። ፈጣሪ ደግሞ ዝናት ጭ ያለ ደግሞ በወንዙ ጋር ባለ መስኖ ምናልባት በልግ ዘርተን ምናልባት ደግሞ ቤት የሚያቋቁም ነገር ሚገኝ ከመንግስት ነው። ተፈጣሪ ያለ ተስፋ ነገር የለን።
አምስተኛ የእድገት ደረጃውን ጨርሶ ወደ 6ኛ እየተሸጋገረ የሚገኘውና ጉዳት የማድረስ አቅሙ ከፍተኛ ነው የሚባልለት የበረሃ አንበጣ መንጋ በአማራ ምስራቃዊ አካባቢዎች በሶስት ዞኖች በሚገኙ 93 ቀበሌዎች ላይ ተከስቷል። እንደ ኮምቦልቻ እጽዋት ክሊኒክ መረጃ የክሊኒኩ ዳይሬክተር መሐመድ ይመር ለአሜሪካ ድምጽ እንደገለጹት አንበጣው 156,067 ሄክታር ላይ የተከሰተ ሲሆን 92,161 ሄክታር በባህላዊና በአውሮፕላን በመታገዝ የኬሚካል ርጭት ተደርጓል።
በባህላዊና በኬሚካል እንዲሁም በአውሮፕላን የርጭት ስራ እየሰራ ነው ያለ ነው። ነገር ግን ያው ከቁጥጥር አቅም ውጭ ሁኔታ የደረሰበት ደረጃ ነው አሁን ያለ ነው ማለት ነው።
መንጋው የማሾ ጤፍና ማሽላ ሰብሎችን ከ25% እስከ ሙሉ በሙሉ ጉዳት ጉዳት አድርሷል። በተለይ ለአፋር ድንበር በሆኑ የአማራ አካባቢዎች ጉዳት የከፋ እንደሆነ የጠቀሱት አቶ መሐመድ በአካባቢው ባሉ አርሶ አደሮች የምግብ ዋስትና ላይ ተጽዕኖ ሊያስከትል ይችላል ብለዋል። ያንበጣ መንጋው ሰሜን ሸዋ ውስጥ 4 ወረዳዎች 8 ቀበሌዎች ላይ የገባ መሆኑን የጠቆሙት ዳይሬክተሩ ችግሩ የከፋ ጉዳት ከማስከተሉ በፊት ልዩ ትኩረት እንዲሰጠው አሳስበዋል።
በራሪ ነው በፕሌን ካልሆነ በስተቀር በሰው ኃይል አቅም በላይ ስለሆነ ያው ከፍተኛ ጉዳት እያደረሰ ነው ያለው። ፕሌን ወደ ኮምቦልቻ ኤርፖርት ተመጣ ገና 3 ቀኑ ነው። 26 ነው የጀመርነው። ከ26 ጀምሮ ከዛሬው ቀን ድረስ ከ12 ሰዓት ጀምሮ እስከ ምሽቱ 12 ሰዓት የበረራ ስራ ይደረጋል። ነገር ግን ያለችው ፕሌን አንድ ብቻ በመሆኑ በቀላሉ መቆጣጠር አልቻልንም።
አንዳንድ ባለሙያዎች ከእንቁላል እስከ 4ኛ ባለው የእድገት ደረጃ ላይ አንበጣውን መከላከል ቢቻል ኖሮ ይህን ያህል ጉዳት አያስከትልም ነበር ይላሉ። በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ ታምሩ ከበደ ግን ሚኒስቴር መስሪያ ቤቱ ሙሉ አቅሙን መከላከሉ ላይ አውሎ እየሰራ መሆኑን ገልጸዋል።
ስለሁለት ነው አንድ አመት ከአራት ወር ወደ ቤቱ ያልተመለሰ እኔም ካን እንደ ዳይሬክቶሬት ዳይሬክተር ጉዳታችን መስቀልን አቀለጫ ካስ የሚንከራተት ስናስለች ስልቤስ እናደረግ ነው ቆዩ ነው የሚታይንን ያክል አድርገናል። እንደ ግብርና ሚኒስቴር በምን ስቀት እንደተፈለፈለ በደንብ እናቃለን። ትክክል ነው። ከዚህ በላይ ማድረግ ስላልቻለ ነው ግብል ቅርብ ጊዜ 2 አውሮፕላን ሲከሰከስብን ግብርና ሚኒስቴር በስንት ዋጋ የተከራያቸው አውሮፕላኖች ናቸው የተከሰከሱት። አንድ አውሮፕላን ደግሞ ሲሰራ እንደሚበላሽ ይታወቃል። እየሰራ ነው ተበላሸው። ይህን ሁሉ ሳርገን ነው እንግዲህ
የመንጋው መከሰት አሳሳቢ የሚያደርገው አፋር ከተፈለፈለው በተጨማሪ ከአጎራባች ሀገራት ወደ ኢትዮጵያ ተጨማሪ የበረሃ አንበጣ መግባቱ ነው።
በሶማሌም በጅቡቲም ሰዎች አዳዲስ ትልልቅ ስዋርሞች ወደ ኢትዮጵያ እየገቡት
የአንበጣ ዝርያ
የአንበጣ እየገባ ስለሆነ ያም ከፍተኛ ስጋት ስላለን መንግስት ያው ጉዳት ከማድረሱ በፊት ከፍተኛ የክትትል ስራ እንዲሰራለን።
እንደ አቶ መሐመድ የጉዳቱ መጠን ለመቀነስ ተጨማሪ አውሮፕላን ያስፈልጋል። ሸዋሮቢት የሚገኘውም የአውሮፕላን ማረፊያ ተስተካክሎ ለአገልግሎት መዘጋጀት ይገባዋል። የሚኒስትር መስሪያ ቤቱ የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ የባለሙያዎች ቡድን ከአፋር አካባቢ የሚነሳው የአንበጣ መንጋ ወደ አጎራባች ክልሎች እንዳይዛመት የመከላከል ስራ እየሰራ ነው ብለዋል።
ሀገራችን ተመስሎ ያደገውም ኬሚካል በማስረጨት ሰፊ የመከላከል ስራ እየተሰራ ነው። ከውጭ በቀጥታ የምመጣውን ደግሞ እድገቱን እዛው ጨርሶ ከፍ ብሎ መብረር የሚችል አንበጣ ስለሆነ እሱን በሄሊኮፕተር ያረፈበት ቦታ ሰርቬይ ተደርጎ በአውሮፕላን የማይደርስ ቦታ ከሆነ እሱን ደግሞ ሰብል ላይ ካረፈ በነፍሰ ወከፍ መርጫ እንዲረጭ በመኪና ላይ በምትጠመት የተለያዩ መርጫ መሳሪያ እንዲረጭ በድምስም በጭስም በምንም ደግሞ ከሰብል ላይ ሰብል ወዳሌለበት እንዲወጣ የማድረግ ተግባር መደረግ እንዳለበት ነው።
ደቡብ ወሎ ወረባቦና ምስራቅ ሀረርጌ አካባቢ በርጭት ስራ ተሰማርተው የነበሩ 2 አውሮፕላኖች መከስከሳቸውንና አንዱም ተበላሽቶ ጥገና ላይ መሆኑ የአውሮፕላን እጥረቱን አባብሶታል። አሁን አገልግሎት እየተሰጠ ያለው በአንድ የርጭት አውሮፕላንና ቅኝት በሚያደርጉ ሄሊኮፕተሮች መሆኑን ከሚኒስቴር መስሪያ ቤቱ ያገኘነው መረጃ ያመለክታል። በምስራቅ አማራና ደቡባዊ ትግራይ አካባቢ የሚኖረውን የበረሃ አንበጣ ስርጭት ለመቀነስ ግብርና ሚኒስቴር በሚቀጥለው ሳምንት አንድ የኬሚካል ርጭት የሚያደርግ አውሮፕላንና ሄሊኮፕተር ለማስመጣት ማቀዱን ያመለክቱት አቶ ታምሩ ብልሽት የገጠመውም ተጠግኖ ስራ ሊጀምር እንደሚችል ያላቸውን ተስፋ ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ሰሎሜ ሙለታ ታዳጊ የአሁንኛ ወይንም ኮንቴምፖራሪ የስዕል ዘርፍ ሰዓሊ ናት። በቅርቡም በመላው አፍሪካ በሚካሄደው በአፍሪካን ኢመርጂንግ ፔይንቲንግ ኢንቪቴሽናል ላይ ከ17 ምርጥ የመጨረሻ ዙር እጩዎች መካከል አንዷ ሆናለች። ከኤደን ገረመው ጋር የነበራት ቆይታ እንዲህ ተሰናድቷል።
ሰሎሜ ሙለታ ዘዋይ የአባቷ ፎቶ ቤት ውስጥ ውር ውር እያለች ነው ከቀለማት ጋር የተዋወቀችው። አባቷ እቤት ውስጥ ፎቶ ሲያጥቡ ሲያትሙ እያየች ከትምህርቱ ይልቅ ወደ ቀለማት ህብርና ውህደት እየተሳበች እንደሄደች ትናገራለች። የሁለተኛ ደረጃ የብሔራዊ ፈተና ውጤቷ ሳይሳካ ሲቀር ደግሞ የምትወደውን ስዕል ታጎለበት ዘንድ እድሉን ፈጠረላት። ያኔ ወደ አዲስ አበባ መጥታ ተፈሪ መኮንን ትምህርት ጀመረች። ይህ ሁሉ ግን ባጭሩ እንደሚነገረው ቀላል አይደለም ትላለች።
ቤተሰብ ጋር ያው ያን ያህል ፍላጎት የለም። በተለይ አርት ላይ ግንዛቤም ስለሌለ ነው ዋናው ነገር። አባቴ በቃ ፎቶዎች ሊሆን ነው የሚመስለው እና ፎቶግራፊ ተማሪ ይገኛል። ከሚሱም የወደው ሙያ ነው፣ ስለሚወደው ስራ ነው። ለዛ እሱ ይፈልጋል። ሌላ ሰው ደግሞ አይፈልግም። ሌላው ቤተሰብ እና ያስቲንግ ተማሪ ምናምን የሚሆን በቃ ሌላ አማራጮች ያቀርቡሻል። ሌላ ኮሚ ከባድ ነው። ተማርኩም በኋላ ስራ ለማግኘት ደግሞ ሌላ የራሱ ከባድ ነገር ነው። ውጤታማ ካልሆንሽ ደግሞ ምንድን ነው የሚሆነው? ትክክል አይደለም ምርጫ ብሎ ቤተሰብ ይነግርሻል ማለት ነው። ምንም ማለት እንከባድ ነው። ከዛ ነበረ ፈሪ መኮንን መማረው ሁለት አመት ተምሬ አቁሜዋለሁ። አሁን ለምን ሞስቴት ክትያው ብዙ ባለምን ትራንስፖርቱ ምናምን የአዲስ አበባን ታይቀንሽ ትንሽ ይከብዳል። ደግሞ ብቻዬንም ተከራይቼ የምኖረው ለምን ለስራውን በስቱዲዮ ስለምፈልግ ፕራይቬት ስለምፈልግ ስለከበደኝ ሁለት አመት ተምሬ እሱንም አቆምኩ። ከዛ በኋላ ግን በጣም በራሴ ነው የመጣሁት።
ሰሎሜ ያቋረጠችውን ትምህርት በመቀጠል ደግሞ አብሲኒያ ገባች። በበጎ ፍቃድ አገልግሎት፣ በስዕል መምህርትነት፣ በመጨረሻም የቤት ዕቃ መደብር ውስጥ እየሰራች የመጀመሪያ ኤግዚቢሽኗን በፈንድቃ የባህል ማዕከል ማሳየት ቻለች። በጊዜ ሂደትም የራሷን ስቱዲዮ ተከራይታ የሙሉ ጊዜ ሰዓሊ ሆናለች። በአሁን ሰዓትም አራተኛ የስዕል ኤግዚቢሽኗን በማሳየት ላይ ትገኛለች።
የንግድ ስራ ካቆምኩ በኋላ ዲቪሽን አመት ውስጥ ሶስት ፕሮግራም ሊኖረኝ ይችላል ወይ ሁለት። ይህ ምንድነው? ሙሉ ጊዜ መስራት ከጀመርኩ በኋላ ነው። አሁንም ከስድስት ወር ነው ከሰባት ወር በኋላ ነው ይህን ሶሊድ ኤግዚቢሽን ያቀረብኩት። በመሀል ደግሞ የግሩፕ ኤግዚቢሽን ነበረኝ። እኔ የምፈልገው መኖሩን ነው። ማለት እኛው ላይፍ ውስጥ አርቲስት ላይፍ ውስጥ መኖሩን ነው። አስገባሽ ከአርት ጋር መኖሩን ነው የምፈልገው። እና ቤት ተከራይቼ ቀን ሙሉ የሚሰራው ስራ ይሱ ነው። ዋና ነገር ይዞ ታማኝ መሆን በራሱ ለስራሽ ሰው መታመን አለብሽ። እዛ ቦታ ላይ ፈጣሪም ይጠብቅሻል፣ ሰውም ይጠብቅሻል። ለዛ እኔ በታማኝነት ነው የምሰራው። አለቃ እያለኝ አይቼዋለሁ ከአለቃ ጋር እንዴት እንደሆነኩ። አለቃ ስለሌለኝ ሳይሆን በቃ ስራሱ ዛሬ ከሰራሽ ነገ እንድትሰሪ ይጠራሻል ራሱ ማለት ነው። እኔ
የአሳሳል ዘይቤዋ አሁነኛ ወይም ኮንቴምፖራሪ ዘርፍ ውስጥ እንደሚገባ የምትናገረው ሰሎሜ ስዕሎቿ ከውጫዊ ውበት ይልቅ ስሜትን ማሻገርና ማጋባት ላይ ጠንካራ እንደሆኑም ትገልጻለች።
ኮንቴምፖራሪ ነው ብለው ምክንያቱም ካለ እንደተረዳሁት ምንድነው ስራ ከፈለች ለማስተር ምንም ዋና ነገር የሚታየው ነገር ነው። ወደ ሀሳቡም ወደ ፈልጊ ነገር የሚያገልጠኝሽ ነው። ኮንቴምፖራሪ ላይ ደግሞ እንደኛ አይንሽ ነው የምታፈልግኝ አይንሽ ነው ምንድን ነው የምታየው ነው የሚልሽ መስራት የምትፈልጊ ነገር ማለት ነው። ይህኔ ስራዎች አብዛኛው ፊግራፊክ ናቸው። ማለት የሰው ምስል ነው። ግን በዚህ ያን የሰው ቆዳ ውበቱ አይኑ ምኑ ላይ አሁን የምጨለቀው እኔ የሰው ይሁን ስሜት ወይ ደግሞ እዛ የምሰራው ሰው ስሜት ለማንደስ ንፈልገው ያንን ስሜት ሰው ሲያይ ራሱን እንዲያገኝበት እና ሁላችንም ተመሳሳይ የሆነ ስሜት ያጋጥመናል። ግን በተለያዩ ጊዜ በዛ ስታዩ የሆነ ቀን እንደሰንት ሞመንት እንዳሳለች እንደሰንት ጊዜ እንዳሳለች ይሰማሻል። በበቀላሉ ኮንታክት ታረጋች በቀላሉ ተናኛለች ወይ ደግሞ የምሰራው ስዕል አንቺ ጋር ያለ ነው ማለት። ኮምፖዚሽን ሁሌ የማገኘው ከህዝብ ነው ከሰው በቃ ከማየው ነገር ነው ማገኘው። ስለዚህ አንቺ ጋም እኔ ጋም እነዛ ሞመንቶች የሆነ ሰዓት ላይ አልፈዋል እንጂ ማናቃቸው አይደለም የምናውቃቸው ናቸው። ግን ስጣውን ስታይ ሲያገኙ የዛን ቀን ያሳለፍኩ ነው ደግሞ ያነ ስሜት ነው መታገኝ በቀጥታ ማለት ነው።
ሰሎሜን ከቀለማት ሁሉ አንድ ቀለም ብቻ መርጠሽ መስራት እንዳለብሽ ቢነገርሽ የቱን ቀለም ትመርጫለሽ ስል ጠየኳት።
ፐርፕል ወይም ጠጅ መርጣለሁ። ምክንያቴ ደግሞ ምንለሽ ወይም ጠጅ ቀለም በጣም ነበር ምጠላ ያቅለ ህልፌ ነበረ ማለት መጥፎ የሚሰጠኝ ነበር። በፊት አላስገባም ነበር ስለም አላስገባም ምናምን የሆነ ጊዜ ግን በቀስ ቀለሞች እንዲጠቀሙ ስመጣ እንዴት ወደ እኔ እንደመጣ አይቼዋለሁ። አንዳንዴ ሁሉም ነገር ጊዜ ስትሰጣው የምትመርጭ ነገር የለም ለካ ነው።
ሰሎሜ ከወራት በፊት ያመለከተችበት በአፍሪካ እያደጉ ያሉ ሰዓሊዎች ስራዎች የሚቀርብበት ኢመርጂንግ ፔይንቲንግ ኢንቪቴሽናል ወይም ኢፒአይ የተሰኘው ውድድር ለመጨረሻው ዙር ካሳለፋቸው 17 ተወዳዳሪዎች መካከል አንዷ ሆናለች። ስለ ውድድሩ እንዲህ ትገልጻለች።
ሮቤል ሊክተር አንሳ ዩኒቨርሲቲ እሱን ያስገባል እዚህ ፕሮግራም ላይ ማለት ነው። አምና የሚያሸነፉት ኢትዮጵያውያን ስራቶች አፍሪካ ላይ ስታይ የእነሱ ስራዎች የሚመሳሰል ነገር ሊኖራቸው እና ከኛ ደግሞ ትንሽ የሆነ ለየት የሚል ነገር አለ። ብዙ ጊዜ ያ ነገር አቅም ይፈጥራል መሰለኝ። ሶስት ስራ ነው የምታቀርቡ እና በጣም ብዙ ሰው የሚወዳደረው እንደተማወት ከሆነ ለፋይናሊስት ውስጥ መግባት በራሱ ጥሩ ነው የሚባለው። በጣም ቆንጆ የሚባል ደረጃ ነው።
ሰሎሜ ይህን ውድድር ማሸነፍ ከቻለች የገንዘብ የውጭ ትምህርት እድልና የጥበብ የቆይታ የስራ እድል ወይም አርት ሬዚደንሲ ይጠብቃታል። የዚህ ውድድር ውጤትም በጥቅምት ወር ማገባደጃ ላይ ይፋ እንደሚደረግ ይጠበቃል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ትናንት ምሽት የእኔ ቤተሰብ ስለተባለው ኢትዮጵያን እርስ በርሳቸው እየተገናኙ እንዲረዳዱ ድልድይ በመሆን እየሰራ ስላለው መርሃ ግብር ተጫውተናል። የመርሃ ግብሩ አስተባባሪ ኡስታዝ በድሩ ሁሴን እንቅስቃሴው ለየት ካደረጉት ነገሮች መካከል አንድ ሁለቱን አጋርተውን ነበረ ውይይታችን የቆመው። እነሆ ቀጣዩ ክፍል።
ይህ ምንረዳው ነገር
በቀጥታ የሚደርስበትን ቦታ አውቀን ነው ከዛ ሰውን ጋር ኢሞሽናል አታችመንት መስጠት። ይህንን ስል ሁሉም ሰው ይህንን የማይችል አያደርግ ማለት አይደለም። ካለበት የስራ ሂደት ካለበት ቢዝነስ አንጻር ይህንን የማይችልም ሰው ድርጅቱ በቀጥታ በዚህ ለዚህ ጉዳይ በለየው አካውንት ላይ አስገብቶ ድርጅቱ ተከታትሎ ፋውንዴሽኑ የሚያስገባበት ሁኔታ ይኖራል። አካውንቱን ማለት እርዳታውን አይኔ በቀጥታ ያንን ሰው በየወሩ እኔ ራሴ ሀንድል አደርገዋለሁ ካለ ደግሞ ያን ሰው ምን ጉዳታውን ይሰጠን ያን ቤተሰብ እንዲከታተለው እየደወልን እናስታውሰዋለን ማለት ነው። በዛ መልኩ ነው እንግዲህ ፕሮጀክቱን ዩኒክ አድርገን የወሰድነው። አክቹዋሊ ኮቪድ-19 እንደ ኮዝ እንደ ምክንያት ተጠቅመን ይህ ፕላትፎርም የዘረጋ ቢሆንም ኮቪድ-19 ኖረም አልኖረም የህብረተሰባችን ሊሸከማቸው የሚገባ ሊያግዛቸው የሚገባ ህብረተሰቦች አሉ። በቃ የግድ ከጎናቸው ልንኖር ግድ የሚለን ማለት ነው። እኛ በየነ ቤተሰብ ከያዝናቸው ቤተሰቦች ውስጥ አንዱን እንደ ምሳሌ ብነግረህ አምስት ቤተሰብ አባላት ያሏቸው አባትየውን ጨምረው አራቱ ማነው ሶስቱ ልጆቻቸው አራቱ የቤተሰብ አባላት ማየት የተሳናቸው ናቸው። አንዷ ብቻ የተወሰነ ማየት ትችላለች። እነኝህ ሰዎች አሁን እስከ መጨረሻው መደገፍ የግድ ነው። እንዲሁ ኮቪድ ስለመጣም ብቻ አይደለም ማለት ነው። እና ፕላትፎርሙ አላህ ካለ የሚቀጥል ነው የሚሆነው። ዘር፣ ሃይማኖት ምንም አይነት ነገር ሳንድ ላይ ለሁሉም የህብረተሰባችን ክፍል ከዚህም አልፎ አፍሪካ ላይ በተለያዩ ሀገራት እንዲህ አይነት ኢትዮጵያ አይነት ስታትስ ላይ ላሉ ሀገራት ጥሩ ተሞክሮ ሆኖ እንዲሄድ ነው ፍላጎታችን።
በስካሁኑ እንቅስቃሴያችሁ ምን ያክል ሰዎችን ለማገዝ ቻላችሁ? በመጪ ጊዜያትስ ደርሳችሁ መገኘት የምትፈልጉበት ደረጃ ምን አይነት ነው?
እኛ እንግዲህ እንደ እቅድ በበድር ፋውንዴሽን ብንደርስበት ብለን እንደ እቅድ ያዝነው 40,000 ቤተሰብ ነው። 40,000 ቤተሰቦችን ማጣመር ማስተሳሰር ነው። እስካሁን ድረስ ባለው እንግዲህ አንድ ጊዜ ከተረዱት በተጨማሪ 3 ወርም 6 ወርም እያሉ ሰዎች እንደ ፍላጎታቸው የሚይዟቸው ከ1700 ቤተሰቦች በላይ በዚህ ፕሮጀክት ለመድረስ ችለናል። እስካሁን ባለው አሁን የአደባባይ ካምፔኖች እያደረግን ነው። 2 የአደባባይ ካምፔኖች አድርገናል። ህብረተሰባችን በጣም ቅን እንደሆነ ልቦናው ለበጎ ነገር ክፍት መሆኑን ያረጋገጥንባቸው ካምፔኖች ናቸው። አንዱ ሜክሲኮ አደባባይ ላይ፣ ሌላው ደግሞ ቦሌ መድኃኔዓለም ኤድና ሞል አካባቢ ያደረግነውም ካምፔን አለ። በእነኚህ ካምፔኖች ከመቶ ብር ጀምሮ እስከ 2,000 ብር ድረስ ምን መሰለህ ሀሳቡ፣ አንድ ሰው አንድ ቤተሰብ ሊይዝ ይችላል። 2,000 ብር ከአንድ ቤተሰብ በላይ ሊይዝልን ይችላል። ለምሳሌ 200 ፋሚሊ የያዘልን በኢትዮጵያ የሚባል ድርጅት አለ። ራሱ ድርጅቱ ማኔጅ እያደረጋቸው ያሉ ቤተሰቦች አሉ። በአንድ ጊዜ 250 ፋሚሊ አዋሽ ባንክ ይዞልን ነበር። ኢቢኤስ ቴሌቪዥን 25 ቤተሰብ ይዞልናል። ታሞሃ እንደዚሁ 20 ቤተሰብ ይዞልናል። ትልልቅ ኮርፖሬት ቢዝነሶች የራሳቸውን ቤተሰቦች የሚያያዙ ሊሄዱ ይችላሉ። ጓደኞች ደግሞ ሰብሰብ ብለው አንድ ቤተሰብ ሊይዙ ይችላሉ። 100 ብር አዋጣው 20 ሰዎች አንድ ቤተሰብ ሊይዙ ይችላሉ። 10 ሰዎች 200 ብር አዋጣው ሊይዙ ይችላሉ። ያንን አይነት እድል የፈጠር ነው በእነኚህ ካምፔኖች እና ከ200 በላይ ቤተሰብ በእነኚህ 2 ካምፔኖች ለ6 ወር ፕሌጅድ የሆነ ቃል ተገባልን ኮሌክት እያደረግን ያላለን። በዚህ መልኩ ህብረተሰቡን ሞቢላይዝ በማድረግ ከ40,000 በላይ ለመድረስ ነው ፍላጎታችን። ኢትዮጵያም ውጭ ያለው ማህበረሰብ በዚህ ፕሮጀክት ውስጥ ንቁ ተሳታፊ ከሆነ እኔ ከዛም በላይ መድረስ ይቻላል እያስባለሁ። ተሞክሮም ደግሞ ለሌሎች አፍሪካ ሀገራት የኤዥያ ሀገራትም ጥሩ ተሞክሮ ይሆናል እያስባለሁ።
ይህንን የሰብአዊ ድጋፍ እንቅስቃሴ በምታስተባብሩበት ጊዜ ምን አይነት ችግሮች ገጥሟችሁ ይሆን? እንዴት አድርጋችሁ ተወጣችኋቸው?
እንግዲህ መጀመሪያ አካባቢ የመጠራጠር አይነት ምንድነው ፕሮጀክቱ ምናምን የሚል ነገር ሊፈጠር ይችላል። የተለያየ ቦታ ላይ ግን ሰዎች እያዩ እየተረዱ ብዙዎቹን ኮሚኒኬት እናደርገው ኦፊሳቸው ጋር ሊሆን ይችላል። ወይም ደግሞ በነገራችን ላይ በጣም አብዛኛውን ስራ 95% በላይ ስራ የሚሰራ በቮለንቲርስ ነው። አሁን ዩኒቨርሲቲ ትምህርት ባለመኖሩ ምክንያት ተማሪዎችን ከ70 በላይ ተማሪዎች በዚህ ፕሮጀክት ላይ ታክሰው በነፃ በጎ ፈቃደኝነት እያገለገሉ ነው ያሉት እና እነኚህ ተማሪዎች ናቸው ህብረተሰቡን ኮሚኒኬት እያደረጉ ያሉት እና መጀመሪያ አካባቢ መደናገር ነገር አለ፣ ግን በኋላ ፕሮጀክቱን ሰው እያወቀው ሲሄድ ጥሩ ተሳትፎ አለ። ከዚያ ውጭ የከተማ አስተዳደሩ ጥሩ ድጋፍ እያደረገ ያለ ነው። ካምፔኖች ስናደርግ ደብዳቤዎች ይጽፉልናል፣ ጥሩ ፋሲሊቲዎችን የማግኘት እድሉ አለ። ያው የከተማ አስተዳደሩ ምክትል ከንቲባ ኢንጂነር እንዳወቅ ነበር ፕሮጀክቱን ላውንች ስናደርግ የከፈቱት እና ጥሩ የሆነ ድጋፍ አለ። ክፍለ ከተማዎች እዚሁ ያው ሜሞራንደም ኦፍ አንደርስታንዲንግ ተፈራርመን እየተጋገዝን የምንሰራበት አግባብ ነው ያለው። እና መጀመሪያ አካባቢ አዲስ እንደመሆኑ ሀሳቡን በደንብ እስኪረዱ ድረስ ሰዎች እንትን የማለት ነገር ይኖራል። አሁን ግን ከሞላ ጎደል ጥሩ የሚዲያ ከበሬ ኢንተርናሽናል ሚዲያዎችም ያው እንትን ምናልባት አስተውል ይሆናል የሮይተርስ መጠው በአካል ዘግበውልናል። ከዛ ኒውዮርክ ታይምስም ዘግበውታል ፕሮጀክቱ ቢሰው የሀገር ውስጥም የውጭ ሀገር ሚዲያዎች ጥሩ ምንተን ሚዲያ ጥሩ ከበሬ እያደረገልን የሚሄደ በመሆኑ ጥሩ የሆነ ነገር ይፈጠራል ብዬ አስባለሁ። ባሰብነው ፍጥነት በጣም ላውንች አድርጓል ብዬ አላስብም፣ ግን ናቹራል ኮርሱን ጠብቆ እየሄደ ነው። ሰዎች ምንጊዜም የሰሙት ሰዎች ሀሳቡን ግን እየገዙት ነው ያለው። አንዳንዶቹ በጣም ይገርመሃል፣ እኔ በጣም ሀሳቡን ወድጀዋለሁ ግን ጡረተኛ ነኝ፣ ይችን 5 ብር ባካችሁ ተቀበሉኝ የሚል ማህበረሰብ ነው ያለው። ሲረዳው ሀሳቡን ወገን አለኝ ነው፣ ከወገኑ ጎን መቆምም እንሰው ፈቃደኛ ነው። ምናልባት እኛ ለወደፊት ትልልቅ የመንግስት አመራሮች፣ የተፎካካሪ ፓርቲዎች፣ የትልልቅ ቢዝነስ ኦነሮች ሁሉም እኔ ቤተሰብ ይዣለሁ ብለው አንዳንድ ቤተሰብ እንዲይዙልን ፍላጎታችን ነው፣ ምኞታችን ነው። ከፍተኛ ባለስልጣናትም በቃ ፋሚሊ እንዲ እኔ ይህንም ፋሚሊ ይዣለሁ እንዲሉ በዚህ አጋጣሚ በእናንተ ሚዲያ ጥራችንን ማስተላልፋለን። ጥሩ ነው፣ እስካሁን ያለው ጥሩ ነው። ቻሌንጆችን እያለፍናቸው ነው ብዬ አስባለሁ።
ኡስታዝ በድሩ ሁሴን፣ የእኔ ቤተሰብ ስለተሰኘው የሰብአዊ ድጋፍ መርሃ ግብር ለአድማጮች ስላብራሩልን በእጅጉ አመሰግናለሁ። መልካም ምሽት ይሁን ልዎት። መልካም ጊዜ። በእጅጉ አመሰግናለሁ።
እኔም አመሰግናለሁ ወንድሜ ያሳቡ። በጣም ተንኪ ሰዎች።
በቅንብሩ ካሁን ድረስ አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ። የነገ ሰው ይበለን። I'm getting your boy, your bagante.
I keep a good end of your left foot on.